የቅኔ ጥበብ አጀማመርና አረማመድ ከአለቃ አፈወርቅ ዘውዴ የተዘጋጀ በስድስተኛው ምዕት ዓመት በአጼ ገብረ መስቀል ዘመነ መንግስት የተነሳው ያሬድ በግዕዝ መጻሕፍት ምስጢር የተራቀቀ ሊቅ በመሆኑ ከመጻሕፍት ጠቅሶ ከራሱም አንቅቶ አያሌ መዝሙራትን ከነዜማቸው ደርሷል። እነዚህም መዝሙራት ጾመ ድጓ፣ ምዕራፍ፣ ድጓ በተባሉ መጻሕፍት ሰፍረው ከትውልድ ወደ ትውልድ ሲተላለፉ እስካሁን ደርሰዋል። የያሬድ የመዝሙር ድርሰት በግጥም ረገድ አብዛኛውን ቤት አልባ ቢሆንም አልፎ አልፎ ቤት እየመታ ከስድ ንባብነት ወደ ጉትነት ያመራ በሰምና ወርቅ የተመሰጠረ በሁለትም በሶስትም አምስትም ቤት የተወሳ ሆነ። ቢሆንም ሂደቱ የቅኔን መንገድ የተከተለ ነው። ቤት አልባ ቅኔዎችና ቤተኛ ቅኔዎች ሁለቱም በያሬድ ድርሰት ውስጥ ይገኛሉ። ለቤት አልባው ቅኔ ምሳሌ የሚከተለውን ጥቅስ ከድጓ ይመለከቷል። ወብዙሃን ኖሎት መጽኡ ወስእኑ ከሴቶታ ለእብን እምአፈ አዘቅት እስከ ይመጽ ያዕቆብ ወከማሁመ መጽኡ ብዙሃን ነቢያት ወስእኑ ከሴቶታ ለጥምቀት እስከ ይመጽ አብይ ኖላዊ። የዚህና የሚለጥቁት ወይም የሚከተሉት የግዕዝ ጥቅሶች የአማርኛ ትርጉማቸው በዚህ ጽሑፍ መጨረሻ በየተራ ቁጥራቸው ለብቻው ሰፍሯል። በቤተኛው የያሬድ ቅኔ ምሳሌ አሁንም ከጾመ ድጓ እንጠቅሳለን። ሀገረ ክርስቶስ ሀዳስ ንድቅ ዘበውስቴታ የሀድር ጽድቅ ጻድቃን ኪያሃ አብደሩ እምወርቅ። እንዲሁም አርያም ከተባለው ክፍል የሚከተለው ሊጠቀስ ይችላል። እንፈልፈለ ብዕል ገነተ ንጉሥ ሰቀዩ እምነቃ ወንጌል ገራህተ አርወዩ በጽወ መለኮት ቀሰሙ ዓለመ ውስተ ቤተ መርአ አውሃዙ ሰላመ ሐዋርያትም ሕዝብ አእተቱ ጸራዌ ርጉመ በቅድስና ወበንጽህ ምኩራበ ስጋሁ ነደቀ በሰረገላ ሉዓሌ ተመጥቀ ኤልያስ ክቡር እምዓለም ዘርህቀ። ከዚህ በላይ ለአይነት ያህል የተጠቀሰው የያሬድ ቅኔ ቤተኛም ቢሆን ቤት አልባም ቢሆን ጉት ግጥም ነው። ጉት ማለት ጎታታ፣ ያልተጠቃለለ፣ በመደበኛው የቅኔ ሐረግ አሰካክ ያልተቀናበረ ማለት ነው። ሆኖም ያሬድ በዚህ በታላቅ ስራው በዜማው ድርሰት ውስጥ ቅኔን በማስገባቱና በማዋሃዱ የቅኔን ሙያ አጎላው። እርግጥ ከእርሱ በኋላ የተነሱ ሊቃውንት የያሬድን ፈለግ ተከትለው እርሱ የጀመረውን ስራ አስፋፍተዋል። ይህ ግን ያሬድን ከቅኔ የቀደምት መስራቾች ዋነኛው ከመሆን አያግደውም። አንድ የድሮ ሊቅ ስለ ያሬድ የደረሱት አጭር ዘይእዚ ቅኔ አለ። ቅኔውም ተትህተ ያሬድ ዘይተ ትህተ ለቅንያቲሁ ደቂቅ እስመ ኢሃነጸ ቤተ። ሊቁ በዚህ ቅኔያቸው ያሬድ ከእርሱ በኋላ እንደተነሱት እንደ ደቀ እስጢፋና እንደ ተዋነይ ቅኔዎች ያለ ቅኔ ባለመድረሱ ብቻ የያሬድ ቅኔዎች ቤት አልባ ናቸው ለማለት ሞክረዋል። ነገር ግን የነ ደቀ እስጢፋና የነ ተዋነይ ቅንያትም ቢሆኑ ከነዚህ ከእነርሱ በኋላ ከተነሱት ሊቃውንት ቅንያት የተለዩ መሆናቸው አይዘነጋም። ስለዚህ ያሬድ ለቅንያቱ ቤት አልሰራም አያሰኝም። ባይሆን ያሬድ ከዜማ ከዜማ ደን ገብቶ ለቅኔ ቤት መስሪያ የመዘዘው ሀረግ ረጅምና ቀጥተኛ አይደለም። በሀረጉም የተሰራው ቤት ጠባብ ነው ቢባል እንኳ ያስኬዳል። ቅኔ ከጉት ግጥምነት ወደ ሙሉ ቤት ግጥምነት በመሸጋገር አስፈላጊው የተሟላለት ትምህርት ቤት የተቋቋመለት ጉባኤው የሰፋለት በዮሐንስ ገብላዊ መሪነት ነው። ዮሐንስ ገብላዊ በዋድላ ወይም ላስታ ገብሎን ወይም ገብላት በተባለች ቀበሌ የተወለደ ታላቅ ሊቅ በመሆኑ በትውልድ ቦታው ዮሐንስ ገብላዊ ተብሏል። በፈላስፋነቱ ዮሐንስ ዘፍልሱፍ ተብሏል። በአጼ ዘርዓ ያዕቆብ ዘመነ መንግስት ከ1427 እስከ 1460 የነበረ ነው። ዮሐንስ ገብላዊ የያሬድን ቅኔዎች መርምሮ የያሬድን ፈለግ ተከትሎ ቅኔን በሰምና በወርቅ ለማጉላት፣ ምስጢሩን ለማራቀቅ፣ መንገዱን ለማስፋት፣ ቤቶቹን ለመሙላት በቅቷል። በዚያን ዘመን የአጼ ይኩኖ አምላክ ከተማ ታቦርና አርሞኒየም በተባሉ ከአማራ ሳይንት ወይም ከቦረና ክልሏን በሚዋሰኑ ሁለት ተራሮች መካከል ነበር አቀማመጧ። ዮሐንስ ገብላዊ ከዚያች ተቀምጦ የቅኔን ምስጢር አፍታታ፣ አራቀቀ፣ እውቀቱን አደላደለ። የቅኔ ትምህርቱን ለእነ ወልደ ገብርኤል አስተማረ። በአጼ ዘርዓ ያዕቆብ ዘመን በዮሐንስ ገብላዊ ጊዜ የተደረሱ ቅኔያት እኒህን ይመስሉ ነበር። በመዝሙር ቀኒ በዘአሰርቱ አውታር ለዘርዓ ያዕቆብ ኄር እበዮ በከመ ያሬድ መምህር። ይህ ጉባኤ ቃና በስንኙ አቀነባበርና በሐረጉ አሰካክ እንደ አሁኑ ጊዜ ጉባኤ ቃና ነው። የሚከተለው ዕጣነ ሞገድ ግን ከአሁኑ ዘመን ዕጣነ ሞገድ ጋር አንድ አይደለም። ሃሌሉያ 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 ቃየል አበሰ እንበይነ ሩድ በላዕለ እሁሁ ቀኒኦ ቃየል አበሰ እንበይነ ሩድ በላዕለ እሁሁ ቀኒኦ ሶምሶን ተሰግረ በደሊላ ምስጢረ ነገሩ ህቡአ ሃቢኦ ሶምሶን ተሰግረ በደሊላ ምስጢረ ነገሩ ህዋ አሃቢኦ ምስለ ጸጉረ ርእሱ ላጸየት ጽንኦ ብፁዕ እምአንስት ዘጎየ ተንሲኦ ለንጉሥነ ዘርዓ ያዕቆብ ከመይርዶ። ይህ የድሮ ዕጣነ ሞገድ ቤቱ አምስት በመሆኑ ከአሁኑ ዘመን ባለ ሰባት ቤት ዕጣነ ሞገድ በሁለት ቤት ያንሳል። ይህም የሚያመለክተው የቅኔ ጥበብ ከዘመን ወደ ዘመን ለውጥ እያገኘና እያደገ ሄደ እንጂ በአንድ ጊዜ ተስተካክሎ የተገኘ አለመሆኑን ነው። የዮሐንስ ገብላዊ ደቀ መዝሙር የሆነው አባ ወልደ ገብርኤል ለሰምረ አብ ወይም ሰምረ ክርስቶስ አስተማረ። በአጼ በእደ ማርያም ዘመነ መንግስት ማለት ከ1460 እስከ 1470 ሰምረ አብ ቅኔ ሲያስተምር እርሱና ንጉሥ በእደ ማርያም በቅኔ ጥበብ የተነሳ ተጣሉ። የቅኔው መንገድ ለንጉሱ እንግዳ ስለሆነበት ንጉሥ የቅኔውን አነጋገር ከድንፋታ ቆጥሮ ቅኔውን አቃለለው። እንደ መቀባጠር አድርጎ ተመልክቶት የሰምረ አብን ሙያ አኮሰሰበት። የመምህሩንም የአባ ወልደ ገብርኤልን ቅኔ ዘራፊነት ነቀፈበት። አንተ ከነ መምህርህ እንዲያው ትቀባጥራለህ እንጂ ከሌላ ከማን ዘንድ አግኝተዋል አለው። ሰምረ አብ ግን ለንጉሱ በጎ ቃል መልሶ እንዲህ ካልክ ሁለታችንም ሱባኤ እንግባ፣ ያን ጊዜ ቅኔ ደገኛ ትምህርት፣ ትልቅ ትምህርት ስለመሆኑ ምስጢር ይገለጥልናል አለው። ሁለቱም ለየብቻቸው ሱባኤ ገቡ። ከሱባኤ ሳሉ ለንጉሱ ምስጢር ተገለጠለትና እንደ ቅኔ መምህሩ እንደ ሰምረ አብ ሁለት ቤት ቅኔ ዘረፈና ተቀኘ ይባላል። ቅኔውም የሚከተለው ነው። دهرا تسابرا عطن او لسب انانا لهكت لبهاوي كريستوس بمعي حديث تمكت نقوس بأيدي مريم يهن كن يزرف ببت كان يكعنا زا قليل عالت نبر انا بزيه سابيا يكن يوسم قوبا يكعنا تبالا يبالال زرفا مالت አልቃሾችና ዘፋኞች ሳያወጡና ሳያወርዱ በቱማታ ወይም በፍጥነት እንደሚገጥሙት ግጥም ቅኔን ለተቀባይ ወይም ከፍ ባለ ድምጽ ለሚያሰማ መንገር ነው። አፍጣኝ ዘራፊ ሁለትም ሶስትም አራትም ተማሪዎች ወይም አዚያሚዎች አቁሞ ለሁሉም በተራ ልዩ ልዩ ቅኔያትን ያቀብላል። እንደ መምህር ሰረገላ አብርሃን ዳተኛ ዘራፊ ግን ሐሳብ ማውጣትና ማውረድ ስላለበት ካንድ ተቀባይ አያልፍም። ሰምራአብ ለሊሄብ ሊሄብ ለኤልያብ ኤልያብ ለተዋናይና ለድድቅ ወልደ ማርያም አስተማረ። ከዚህ በኋላ መንግስት ታወከና ግራይ ተነሳ። ድድቅ ወልደ ማርያም በዳውንት ወይም ጎንደር የጨረቃ ከሚባል ቀበሌ ገባ። ተዋናይ በጣና ባህር ውስጥ ደቀ ሲፋ ከሚባል ደሴት ገብቶ ተቀመጠ። ከድድቅ ወልደ ማርያም ቀጥሎ የጨረቃ በሚባለው ቦታ ድድቅ ተብለው የተሰየሙ ስድስት መምህራን አስተምረዋል። ድድቅ ማለትም የውቀት የምስጢር ጀግና ማለት ነው። በስድስተኛው ድድቅ ጊዜ የቅኔ ጉባኤ ሰፋ። ስድስተኛው ድድቅ ሶሊያና ወልደ ማርያምን አስተማረ። ሶሊያና ወልደ ማርያም ለሚጫው ወይም ጎጃም ማይበል ወልደ ህይወት አስተማረ። ማይበል ወልደ ህይወት ለደብረ መዊ ጎጃም ሊቀህሮያን ዘገየና ለሚካኤል ደብር ወይም ጎንደር ጌቴ ገሞራው ወይም አለቃ ጌታና አስተማረ። ማይበል ገሞራው የሙያ ሙገሳ ስም ነው። ቅኔውን የሚያጎርፍ ማለት ነው ወይም ሰዓት የሆነ ማለት ነው። እስከዚህ የተወሳው በቅኔ ሊቃውንት በኩል ስለ ቅኔ አመጣጥ የሚተረከው ነው። በሌሎች የቅኔ ሊቃውንት በኩል ደግሞ እንደሚከተለው ይተረካል። ደቀ ስቲፋ የተባለ ሊቅና ፈላስፋ በአጼ በእደ ማርያም ዘመን ወደ ጽር ወይም ግሪካ አገር ወርዶ ሰባት አይነት እውቀት ተምሮ መጣ። ከዚህ ውስጥ ሰባተኛው ቅኔ ስለሆነ በሊቃውንት ዘንድ ተወዶ ትምህርት ሆኗል። ደቀ ስቲፋ የቅኔን ጥበብ ለአጼ እስክንድር ከ1470 እስከ 1486 እንዲሁም ለሃዊራ ለመንክራ ለብሁርና ለሌላው እስክንድር አስተማራቸው። ደቀ ሲፋ በንጉሱ ግቢ ቤተኛ በመሆኑ ከንግስቲቱ ታማኝ አሽከርም በዘዴ ለንጉሱ ነገረበት። አጤ እስክንድር አሽከሩ እንደመከረው አንድ ቀን ድንገት ሳይታሰብ ሄዶ ከነበረበት ቢመለስ ቤት ተዘግቶ ደቀ ሲፋ ከቴጌቱ ጋር የፍልስፍና ነገር ሲጫወት ንጉሱ ሰማ። ቤቱ ስለተዘጋበት ንጉሱ እውጭ ሆኖ እየፎከረ ደቀ ሲፋም ውስጥ ሆኖ ፈርቶና ደንግጦ ሁለቱ የሚከተሉትን ቅኔዎች ተዛርፈዋል ይባላል። ስላሴ ዘእስክንድር ዘአጼ እስክንድር ምን ታገበረከ ቁንጽለ ገዳም አንተ ቤተ አንበሳ በዊአ የተሰምእኑ ጥህረቶ በአፍአ እስመ እምሃቤሰ ተጋኔወት ከጠፍአ አንበሳ በኃይሉ እምድህረ ሞአ ህድግሰ ዘለከ ብፅአ ጽንሆ ለእሳት ከዊነከ ብርአ። የዚህ ቅኔ ትርጉሙ ከነሃተታው እንደሚከተለው ይገለጻል። ትርጉሙ አንተ የገዳም ወይም የዱር ቀበሮ ወደ አንበሳ ቤት ለመግባት ምን አስገደደ ወይም ምን አስደፈረ? በውጪ አጫጫሁን አልሰማህም? ምን አንበሳ በኃይሉ ካሸነፈ በኋላ ከኔስ መለማመጥህ ጠፋቁ? እንግዲህ ወዲስ ያለህን ምስጋና ተውና ብር ወይም ገለባ ሆነ እሳትን ቆየው። ምስጢሩ ቀበሮ በአንበሳ ቤት ገብቶ ከተገኘ አንበሳው ይሰባብረዋል። እንዲሁም ደቀ እስጢፋ በቀበሮ ሲመሰል አጼ እስክንድር የአንበሳው ምሳሌ ሆነዋል። ምክንያቱም ደቀ እስጢፋ የአጼ እስክንድር ባለሟልና ጓደኛ ሲሆን በንግስቲቱ ታምቷልና። ከዚህም ሌላ እሳት የበላው ገለባ ድራሹ እንደሚጠፋ ደቀ እስጢፋ እምነቱን በማጉደሉ የነፍስ ጉዳት ጭምር ይፈረድበታል ማለት በቅኔው ተመስጥሯል። ስላሴ ዘደቀ እስጢፋ አጋ ጊቤ ይቤ ከመዝኑ ሞት መሪር በጊዜ ረገዞ ሳሙኤል መምህር ወሰራቄ ንግስት አነ ደቀ እስጢፋ ህሱር አንበሳ እስክንድር እጓል አንበሳ አንዘት ጥህር ራይከ ተሃጠኒ ምድር። ይህ የድሮ ጊዜ ስላሴ ቅኔ ነው። በኋላ በጎንደር ሊቃውንት ቅኔ በጉባኤ ሳይሻሻል የነበረ አይነት ትርጉም አጋግ አለ። ሞት እንደዚህ መራራ ነውን? መምህር ሳሙኤል በወጋው ጊዜ ንግስትን የሰረቀው ወራዳ እኔ ደቀ እስጢፋም አንበሳ እስክንድር የአንበሳ ደቦል የሆንህ አንተ ስታገሳ ከማይህ ምድር ተዋጠኝ። ምስጢር ኮሶ ጠጥቶ የማያውቅ ሰው ኮሶ ቀምሶ ምረቱ ሲያንገሸግሸው ለካ ኮሶ እንደዚህ መራራ ኑሯልን ብሎ እንደሚገረም ሁሉ አጋግም ሳሙኤል በጦር ወግቶ ሲገለው የሞትን መራራነት ተረድቷል። ደቀ እስጢፋም አጼ እስክንድርን እንስሳን እንደሚሰብር አንበሳ በመቁጠርና ራሱንም እንደ እንስሳ በመገበት ሞቱን እንደ አጋግ አሟሟት ቆጥሮታል። ከዚህም የተነሳ የአጼ እስክንድርን አይን ከማየት ምድር ተከፍታ ብትውጠው ወዷል። አጼ እስክንድር በዚህ ጊዜ ደቀ እስጢፋ ከንግስቲቱ ጋር የነበረበትን እልፍኝ በእሳት አጋያት። ደቀ እስጢፋ ግን ከነ እቴጌይቱ ከቃጠሎ ወጥቶ ወደ ጣና ባህር ገብቶ የሰፈረባትን ደሴት በምትሃት ሰውሮ ተቀመጠ። ቦታዋንም ደቀ እስጢፋ ብሎ በስሙ ማስጠራቱ ይነገራል። የንጉሱ አዝማሪ ስለ ንግስቲቱ መሰወር ሲያመሰጥር እጇን ተሰብራ ከመሃሉ ደቃለች አሉ ብሎ ዘምረ ይባላል። ደቀ እስጢፋ በጎጃም አገው ምድር በበለያ ምድር አካባቢ የምትገኝ ቦታ ናት የሚሉም አሉ። ደቀ እስጢፋ ስለተባለው የቅኔ አባት ከአንድ የድሮ ሊቅ የሚከተለው መወድስ ቅኔ ተደርሷል። መወድስ ደቀ እስጢፋ ጻድቅ አመ እስክንድር በመንፈስ ቅዱስ ነበበ ሐሳባተ ነቢይ ቅንያተ እምቅንያቲሁ ለያሬድ እንበለ ያትርፍ አሃተ ወከመ እይህድሩ ውስታፋ ለቅንያቲሁ ሐነፀ አብያተ ሰብአ ወሰማኒተ ወጠፈረ እሎን አብያት እስከ ነይ እዜ ይተነስተ ሐዊራሰ ወመንክራ ዘተጋብኡ ድርገተ ዘምስለ ብሁር ወእስክንድር አስተጋብኡ መንክራተ መንክራተሂ መተሩ ወተመሰሉ መጥባሂተ ለመጥባሂት እስመ ልማዱ ከፊለ ዋህድ አርባዕተ። ትርጉሙ እውነተኛ ደቀ እስጢፋ በእስክንድር ጊዜ በመንፈስ ቅዱስ የነቢይ ሐሳቦች ቅንያትን ተናገረ። ከያሬድ ቅኔዎች አንዲቱን ሳያስቀር በውጭም እንዳያድሩ 78 ቤቶችን ለቅኔዎች ሰራ። የሊህም ቤቶች ባጥ ወይም ጣሪያ እስከዛሬ አልፈረሰም። ከብሁርና ከእስክንድር ጋራ በአንድነት የተሰበሰቡ ሐዊራና መንክራ ግን አስደናቂዎችን ሰበሰቡ። አስደናቂዎችንም ከፈሉ፣ ሰይፍንም መሰሉ። ለሰይፍ አንዱን ለአራት መክፈል ልማዱ ነውና አሁን በግዕዙና አማርኛውን ጎን ለጎን እያየን ስንፈታው ወይም ስንተረጉመው ደቀ እስጢፋ ጻድቅ አመ እስክንድር፣ እውነተኛ ደቀ እስጢፋ በእስክንድር ጊዜ በመንፈስ ቅዱስ ነበበ ሐሳባተ ነቢይ ቅንያተ፣ በመንፈስ ቅዱስ የነቢይ ሐሳቦች ቅንያትን ተናገረ። እምቅንያቲሁ ለያሬድ እንበለ ያትርፍ አሃተ፣ ከያሬድ ቅኔዎች አንዲቱን ሳያስቀር። ወከመ ይህድሩ ውስጣፋ፣ በውጭም እንዳያድሩ ለቅንያቲሁ ሐነጸ አብያተ ሰብአ ወሰማኒተ፣ 78 ቤቶችን ለቅኔዎች ሰራ። ወጠፈረ እሎን አብያት እስከ ነይእዜ የተነስተ፣ የእሊህም ቤቶች ባጥ ወይም ጣሪያ እስከ ዛሬ አልፈረሰም። ሐዊራሰ ወመንክራ ዘተጋብኡ ድርገተ፣ ከብሁርና ዘምስለ ብሁር ወእስክንድር አስተጋብኡ መንክራተ፣ ከብሁርና ከእስክንድር ጋራ በአንድነት የተሰበሰቡ ሐዊራና መንክራ ግን አስደናቂዎችን ሰበሰቡ። መንክራተሂ መተሩ ወተመሰሉ መጥባሕተ፣ አስደናቂዎችንም ከፈሉ ሰይፍንም መሰሉ። ለመጥባሕት እስመ ልማዱ ከፊለ ዋህድ አርባዕተ፣ ለሰይፍ አንዱን ለአራት መክፈል ልማዱ ነውና። ምስጢሩ እውነተኛ ሰው ምስክርነት ሲጠራ በዳኛው ፊት እውነቱን ይመሰክራል። ከሚያውቃቸውም ነገሮች ምንም አያስቀርም። እንዲሁም ደቀ እስጢፋ የነቢያትን ሐሳብ አጉልቶ የያሬድን ቅኔዎች አደመቀ፣ ምንም አላጎደለም። አንዳንድ አባት ልጆች በቤት እጦት እንዳይቸገሩ በቁጥራቸው ቤቶችን ሰርቶ እንደሚያስረክባቸው ሁሉ እንዲሁም ደቀ እስጢፋ ቅኔዎችን በ78 ቤቶች ከፍሎ ተቀኘ። የእነዚህም አቋም እስከ ባለ ቅኔው ዘመን ድረስ ጸንቶ ቆየ። ከዚህም ሌላ ሽማግሌዎች የሟች ልጆችን ሰብስበው ሀብቱን እንደሚያካፍሏቸው ሐዊራና መንክራ፣ እስክንድርና ብሁር የተባሉ የደቀ እስጢፋ ደቀ መዛሙርት አስደናቂዎችን የዜማ ድርሰቶች በየተስማሚዎቻቸው ዘመናትና በዓላት አዘጋጇቸው። የስጋ መልከኛም ስጋውን በየብልቱ እንደሚያወጣው ድጓውን ለአራት ከፈሉት በማለት ቅኔው ተመስጥሯል። ሊቁ በቅኔው የሚገልጠው በአጤ እስክንድር ጊዜ ደቀ እስጢፋ ቅኔያትን እንዳስተማረና ያስተማረውም ከያሬድ ቅኔዎች አያይዞ እንደሆነ ሐዊራ፣ መንክራ፣ እስክንድርና ብሁር የተባሉ የደቀ እስጢፋ ደቀ መዛሙርትም የያሬድን የድጓ ድርሰት በአራት ክፍል መድበው እንዳደራጁት ነው። በአጠቃላይ ሲታይ ግን የቅኔ ጥበብ ከቀድሞ ሊቃውንት ወደ ያሬድ፣ ከያሬድ ወደ ዮሐንስ ገብላዊ ሲጓረድ በመጣው አንጻር ደቀ እስጢፋም በግል ስጦታው ከፍተኛነት መጠን ቅኔን ዘየ ነው አቋመ መልካም አደረገው ቢባል እንጂ የመጀመሪያው የቅኔ ደራሲ እሱ ደቀ እስጢፋ ነው ቢባል የሚታመን ታሪክ አይመስልም። በጠቅላላ ሊባል የሚገባው ያሬድ የጀመረውን የቅኔ ዮሐንስ ገብላዊ ጨረሰው፣ የዮሐንስ ገብላዊን ቅኔ ተዋናይ እንዲሁም ደቀ እስጢፋ ዘየኑት፣ በኋላም የጎንደር ሊቃውንት በጉባኤ አሻሻሉት ማለት ይመስለናል። በዚህ አይነት ካደገና ካረጀ በኋላ ቅኔ በሰባት ቤት ተከፍሏል። ይቅርታ ደግሞ ይህንን በዚህ አይነት ካደገና ከደረጀ በኋላ ቅኔ በሰባት ቤት ተከፍሏል። እዚህ ላይ ቤት ማለት ወገን ወይም አይነት ነው። ሰባቱ የቀኔ ቤቶች ማለትም ቀኔ የተስፋፋባቸው ቦታዎች የሚከተሉት ናቸው። የታቦር ሳይንት ወሎ፣ የጨረቃ ዳውንት ጎንደር፣ የአብዲቆም ዋርላ ላስታ፣ የጎንደር በጌምድር፣ የጎንጅ የዋሸራ የሚጫ ጎጃም። ይሁን እንጂ ከነዚህ ቤቶች ውስጥ በጣም የጎሉት የዋርላ፣ የጎንደር፣ የጎንጅ የዋሸራ ቀኔ ቤቶች ናቸው። ሆኖም የቀኔ ስሩ አንድ ነው። በየቦታው ስሩ አይለያይም። እርግጥ እያንዳንዱ የቀኔ መንገድ ጉላቱ ከቦታ ቦታ ሊለዋወጥ ይችላል። የቀኔ መስመር በሐረግ ይከፈላል። ሐረግ በስንኝ ይከፈላል ወይም ይመደባል። ቀኔው ደግሞ በሚዜምበት የዜማ አይነት መሰረት ግዕዝ፣ እዝል፣ አራራይ ቀኔ ተብሎ ይለያል። ዋናዎቹ የቀኔ አይነቶች ከሐረግና ከቤታቸው ቁጥር ጋር ከዚህ በታች ተዘርዝረዋል። የዝርዝራቸው ቅደም ተከተል በቅኔ ትምህርት ቤቶች ደረጃ በደረጃ በትምህርትነት በሚቀርቡበት ተርታ ነው። የቀኔው ስም ግዕዝ ጉባኤ ቃና፣ የሐረጉና የቤቱ ልክ ሐረግ 4 ቤት 2፣ እዝል ጉባኤ ቃና ሐረግ 4 ቤት 2፣ ዘአምላኬ ሐረግ 5 ቤት 3፣ ሚበዝሁ ሐረግ 8 ቤት 3፣ ዋዜማ ሐረግ 9 ቤት 5፣ ስላሴ ሐረግ 11 ቤት 6፣ ዘይእዜ ሐረግ 11 ቤት 5፣ አጭር ዘይእዜ ሐረግ 4 ቤት 2፣ ሳህልከ ሐረግ 7 ቤት 3፣ መወድስ ሐረግ 18 ቤት 8፣ ኩልክሙ መወድስ ሐረግ 20 ቤት 9፣ ግዕዝ ክብርየቲ ሐረግ 8 ቤት 4፣ እዝል ክብርየቲ ሐረግ 8 ቤት 4፣ ግዕዝ ዕጣነ ወገር ሐረግ 18 ቤት 7፣ እዝል ዕጣነ ወገር ሐረግ 18 ቤት 11፣ ሐዋርያቲሁ ከበበ ሐረግ 4 ቤት 2፣ ህንጽሃ ሐረግ 3 ቤት 2፣ ድምር 160 ሐረጎች 78 ቤቶች። የቅኔ ቤቶች ጠቅላላ ድምር 78 ነው። ላይ ከተዘረዘሩት በተጨማሪ ባለ 3 ቤት አጭር ዋዜማ፣ ባለ 2 ቤት አጭር ዋዜማ እንዲሁም ባለ 2 ቤት አጭር ኩልክሙ አሉ። ቢኖሩም ከላይ በተጠቀሱት መደበኛ የቅኔ አይነቶች ይጠቃልላሉ እንጂ በተለይ አይቆጠሩም። ስለ ቅኔያቱ ስምና አግባብ በመጽሐፈ ቅኔ ወይም ዝክረ ሊቃውንት ከገጽ 17 እስከ 24 የተጻፈውን መመልከት ይቻላል። የቅኔ ዋነኛ መሰረቱ የሰምና ወርቅ ምሳሌ ነው። የሰምና ወርቅ አውራ መንገዶች የተወሰኑ ናቸው። በአውራ መንገዶቹ ውስጥ ግን ከ300 በላይ የሚሆኑ ስላች መንገዶች መኖራቸው የታወቀ ነው። የቅኔ ዋነኛ መሰረቱ የሰምና ወርቅ ምሳሌ ነው። የሰምና ወርቅ አውራ መንገዶች የተወሰኑ ናቸው። በአውራ መንገዶቹ ውስጥ ግን ከ300 በላይ የሚሆኑ ስላች መንገዶች መኖራቸው የታወቀ ነው። በቅኔ ትምህርት ቤት ጀማሪው ተማሪ በጉት ግጥም ሲለማመድ ይሰነብትና ጉባኤ ቃና ይቆጥራል ወይም ይደርሳል። ሰምን ከወርቅ ምሳሌን ከምስጢር ያጋጥማል። ሆኖም የቅኔውን ዜማ የሐረግና የስንኝ ልክ እንዲሁም ሰዋስውን በቶሎ አይጠነቅቅም። መምህሩ ያርሙለታል፣ ያስተካክሉለታል። ያን የታረመውን ደግሞ በትምህርት ከእርሱ ከፍ ያሉ ተማሪዎች ያስቀጥሉታል ወይም ያስጠኑታል። መምህሩ የሚዘርፉለትን ከልባቸው አንቅተው የሚያወርዱለትን ቅኔ እየቀጠለ ወይም እየቀጸለ እያሰላሰለና እያጠና ከሌሎቹ ተማሪዎች ጋር ያስተያያል፣ ያመዛዝናል። ጀማሪው የመምህሩን ቅኔ አስመስሎ የራሱን ቅኔ ለመድረስ ይጥራል። በብዙ ጥረትም ጉባኤ ቃናን ይለያል ወይም ያውቃል። ምስጢሩን ዜማውን ጠንቅቆ ሲያውቅ ከጉባኤ ቃና ወደ ዘአምላኪ ይሸጋገራል። ይህን በመሰለ ጥረት ከደረጃ ወደ ደረጃ እየተሸጋገረ ሲሰለጥን እንደ ትምህርት ስጦታው በዘጠኝ ወርም በዓመት ከመንፈቅም ክብሪቲን ከዕጣነ ሞገር ጋር ይቀኛል። ከሁለት ዓመት እስከ ሶስት ዓመት እስከሚሞላው ድረስ እውቀቱን ያጠናክራል። ከዚህ በኋላ የቅኔ አስተማሪ መሆን የፈለገ እንደሆነ ከመምህሩ ጉባኤ ሳይለይ ሌሎችን ተማሪዎች እያስጠና ይቆያል። እያደር መምህሩ በሚዘርፉበት ጊዜ የመምህሩን ቅኔ ነጠቃ ይጀምራል። ማለትም መምህሩ በጀመሩት ቅኔ ላይ የራሱን እየተካ ቅኔያቸውን ይሞላል። ቢቀናውም ባይቀናውም መገሰሉን ወይም መፎከሩን አይተውም። ነጠቃ ባለቅኔው ገና አንድ ቤት ሲመታ የቅኔውን የምስጢር ፈለግ ተከትሎ የሚቀጥለውን አንዱን ቤት ወይም ሁለቱን ቤት ከራስ በመተካት ቅኔውን መሙላት ነው። ሆኖም አገኝ አጣውን በነጠቃ የሚናገረው ሞካሪ ብዙ ሲሆን የባለቅኔው የልቡን የሚነግረው ከስንት አንዱ ነው። ለምሳሌ ያህል የደብረ ወርቅ ማርያም ወይም ጎጃም ባለቅኔ መጋቢ አይቼህ እስከ ነይቤ አጽፍከ ዘበአምሳለ ርግብ ፈነውኮ በማለት የዋዜማ ቅኔያቸውን ሶስተኛ ቤት ሲናገሩ የጎንጀ ቅኔ መምህር ቄሰ ገበዝ ካሳ አይቴኑ ባቢሎን ኢያሪኮ ወአይቴኑ ዳንኤል ታውኮ ብሎ በመናገር ሁለቱን ቤቶች ከባለቅኔው መንጠቃቸው ይጠቀሳል። ሙሉ ቅኔ ስንመለከተው ዋዜማ ዘአይቼህ መጋቢ ዘደብረ ወርቅ ኢተሐውር ማእቀበ አልፋ በምክረ ረሲአን እጸው አምጣነ ለእዝራ ሐሰውኮ ወለ ባህር ዘእንበለ ጸብ ፍኖተ ረሰይኮ እስከ ነይቤ አጽፍከ ዘበአ ምሳለ ንስር ፈነውኮ አይቴኑ ባቢሎን ኢያሪኮ ወአይቴኑ ዳንኤል ታሃውኮ። ትርጉም ኢተሐውር ማእቀበ አልፋ ማእቀበ አልፋ ወይም ኤዎስታቲዎስ በምክረ ረሲአን እጸው አምጣነ ለእዝራ ሐሰውኮ በዝንጎች እንጨቶች ምክር አትሄድም እዝራን አስተባብለኸዋልና። ወለ ባህር ዘእንበለ ጸብ ፍኖተ ረሰይኮ ባህርንም ያለ ጠብ መንገድ አድርገኸዋልና ባህርንም ያለ ጠብ መንገድ አድርገኸዋልና እስከ ነይቤ አጽፍከ ዘበአምሳለ ንስር ፈነውኮ በአሞራ አምሳል የላክኸው አጽፍህ አይቴኑ ባቢሎን ኢያሪኮ ባቢሎን ኢያሪኮ ወዴት ነው? ወአይቴኑ ዳንኤል ታውኮ ዳንኤል መታወክስ ወዴት ነው እስኪል ድረስ። ምስጢር፣ ብልህ ሰው በግብዞች እንደማይታለልና ወደ ክፉ አድራጎት እንደማይሄድ ሁሉ ማይቀብ አልፋ የተባሉት አባ ኤዎስጣቴዎስ የእዝራ ሱቱኤልን ምሳሌ አላጸደቁለትም። እዝራ ሱቱኤል እንጨቶች ተሰብስበው ባህርን በጦርነት ድል ነስተን ቦታውን እንውረሰውና ግዛታችንን እናስፋፋ፣ የባህር ማዕበሎችንም በበኩላቸው ተሰብሰቡና የምድር በዳ እንጨቶችን ነቃቅለን ቦታቸውን ለራሳችን እናስፋፋው ብለው በእንጨቶች መክሩባቸው። እሳት በድንገት ተነስቶ እንጨቶቹን በላቸው፣ የባህር ማዕበሎችንም ያሸዋ ግድብ አስቀራቸው። ስለዚህም የሁሉም ምክር ከንቱ ሆነ ብሎ ነበርና አባ ኤዎስጣቴዎስ እንደ እንጨቶች የኢያሪኮን ባህር ማዕበል ለማስለቀቅ ሳይፈልጉ በሰላም ተሻገሩ። ነቢይ ደግሞ ነቢይን ባቆም ባቢሎን ወዴት ነው? ዳንኤልስ ወዴት ነው ብሎ ቅዱስ ሚካኤል እንደጠየቀ ሁሉ እንደ ንስር አሞራ ያከነፈፈ በሁለት ወገን የተዘረጋ የኤዎስጣቴዎስ አጽፍ ከቆዳ የተሰራ ካባ መሳይ ልብስ ኢያሪኮን እንደሌለ አደረገው፣ መታወክን አጠፋ፣ በባህር መታወክ መስጠምንም አስቀረ በማለት ቅኔው ተመስጥሯል። እዝራ 2:13 ታሪክ። እንባቆም የተባለው ነቢይ በኢየሩሳሌም ይሁዳ ለእህል አጣጆች ምሳቸውን ይዞ ሲሄድ ሚካኤል የተባለው መልአክ ይህን ምሳ በባቢሎን ላለው ለዳንኤል ውሰድ አለው። በዚህ ጊዜ ባቢሎን ወዴት ነው? ዳንኤልስ ወዴት ነው? ወስድለት ዘንድ በማለት ጠየቀው። ስለዚህ ሚካኤል በራሱ ጠጉር አንጠልጥሎ ወሰደውና ዳንኤል ወዳለበት ቦታ አደረሰው። በዚያም ዳንኤል ምሳውን ተመግቦ ሲያበቃ ከተረፈው ምግብ ጋር መልሶ ወደ መጣበት አድርሶታል። ዳንኤል 12 ከ1 እስከ 2 ድርሳነ ሚካኤል ግንቦት 12 በክርስትና ማይቀበ እግዚ ወይም ማይቀበ አልፋ በተጸውኦ ስማቸው ዮስታቴዎስ የተባሉት ኢትዮጵያዊ ጻድቅ የክርስቶስ ሙአና የሥነ ሕይወት ልጅ ናቸው። በትውልድ ስፍራቸው በሐማሴን ተምረው የቅዱሳት መጻሕፍት መምህር ለመሆን በቅተዋል። አባ ዮስታቴዎስ የእናታቸው ታላቅ ወንድም አባ ዘካርያስ ከነበሩበት ገዳም ገብተው ሥርዓተ ምንኩስናን ፈጽመዋል። ዲቁናና ቅስና ተቀብለው ሲያገለግሉ በትምህርታቸውና በትሩፋታቸው የገዳሙ መነኮሳት ያደንቋቸው ነበር። ስለ ቀዳሚ ሰንበትና ስለ እሁድ ሰንበት እኩልነት አስተምረዋል። እኒህ ጻድቅ በኢትዮጵያ ስለ ሁለቱ ሰንበታት ወይም ስለ ቅዳሜና እሁድ አከባበር ክርክር ስለተነሳ ወደ እስክንድሪያው ፓትርያርክ ወደ አባ ብንያሚን ሁለተኛ ማለት ከ1327 እስከ 1338 የነበረው ማለት ነው ወደ እሱ ሄደዋል። ከዚያም ወደ ኢየሩሳሌም ወርደው ቅዱሳት መካናትን ተሳልመው ወደ አርማንያ ጉዟቸውን ቀጥለዋል። የኢያሪኮ ባህር መርከበኞች እርሳቸውንና ደቀ መዝሙሮቻቸውን አናሻግርም ስላሉ ጻድቁ የለበሱትን አጽፍ በባህሩ ላይ ዘርግተው ከነ ደቀ መዝሙሮቻቸው ተሳፈሩ። ከመካከላቸውም አንድ ደቀ መዝሙር ብቻ ሲሰጥም የቀሩት በደህና ተሻግረው ወደ አርማንያ ገብተዋል። አባ ዮስታቴዎስ በአርማንያው ሊቀ ጳጳሳት ፈቃድ በአርማንያ የወንጌል ስራቸውን ቀጥለው በስብከታቸውና በሰሩት ተአምር አህዛብን ወደ ክርስትና መልሰዋል። እኒህ ኢትዮጵያዊ ጻድቅ በአርማንያ እንዳሉ አርፈው በክብር መቀበራቸው ተጽፏል። ስንክሳር መስከረም 18 ቅኔው መልካም ሲሆን ለነጠቃ ያመረቃል፣ ምስጢረ ቢስ ሲሆን ነጣቂን አያጎመጅም። አዋቂ ባለቅኔም ሲነጠቅ አይከፋውም። በዚህ አይነት ቤተክርስቲያን ውስጥም በትምህርት ቤትም ሁለት ሶስት አራትም ነጣቂዎች በአንድ ጊዜ በነጠቃው ተግባር ይራኮቱበታል። ነጠቃ ስርቆት አይደለም። አንዳንድ ደካማ ባለቅኔ በሌላው ሰው ስራ ለመመስገን ከሚደነቁት ቅኔዎች በከፊል ወይም በሙሉ ይሰርቅና ይቀኛል። ስርቆቱ የታወቀበት እንደሆነ ሰሚዎቹ ተብሎብሃል ይሉና ያሳፍሩታል። ለምሳሌ የዋሸራውን የመምህር ተክሌን የዋሸራ ተክሌን ቅኔ እንደ ደብተራ ሰርቆ አንዱ ደብተራ ሰርቆ በትግሬ አገር ሲቀኝ የሰሙት ደብተሮች ቅኔ ውስጥ ደረሰን የኔታሳ ተክሌ ደህና ናቸው ወይ አሉት ይባላል። የኔታ ተክሌሳ ደህና ናቸው አሉት ይባላል። የቅኔ ስርቆት እንደ ገንዘብ ሌብነት የሚያስደበድብና የሚያስወነጅል ነበር። ልባሞቹ ባለቅኔዎች ግን እንደዚህ ካለው ነውር የነጹ ናቸው። ለእጩ የቅኔ መምህር ነጠቃው በቀናው ጊዜ በመምህሩ ትእዛዝ ቅኔ የተቀባዩ ድምፁን ከፍ አድርጎ ቅኔ ለጉባኤው የሚያሰማው ተረኛ ተማሪ እየቀጠለ በጎላ ድምፅ ቅኔውን ያነብለታል። እጩ መምህር ከዚህ አያይዞ መምህሩ ማታ ማታ የሚዘርፏቸውን ቅኔዎች ግልበጣ ይጀምራል። ግልበጣ የሌላውን ሰው ቅኔ ቤቱንም ምስጢሩንም አፍርሶ የራስን ቅኔ መተካት ነው። አብዛኛውን ጊዜ የሚገለበጠው ቤቱ ብቻ ነው። ዋናው ግን የምስጢር ግልበጣ ነው። እጩ መምህር በዚህ ሁኔታ ጥቂት ቀን ከቆየ በኋላ ከመምህሩ ጋር ተራ ገብቶ በፈረቃ ለተማሪዎች ቅኔ ይዘርፋል። የተዘረፈውን እየፈታ ያስረዳል። ተማሪዎች የቆጠሩትን ቅኔ ያስነግራል፣ ይሰማል። ዘረፋውም ማስነገሩም በደረጃ ነው። ቅኔውን ሁሉ በአንድ ጊዜ አይደለም። ለምሳሌ መጀመሪያ ከጉባኤ ቃና እስከ ዋዜማ እንዲዘርፍና እንዲያስነግር ከመምህሩ ይፈቀድለትና በዚህ ደስ ያዘግም ይቆያል። ቀጥሎ እስከ ጣናው ሞገር ይዘርፋል ያስነግራል። ከዚህ በኋላ እጩ አስተማሪ ከመምህር ወደ መምህር እየተዛመተ የቅኔን መንገዶች የሰዋሱን ጠባዮች ይቀጥላል። እንዲህ ያለ ከአምስት እስከ ሰባት ዓመት ከዚያም በላይ በእጩነት ይቆይና በቅኔ መምህርነት ይመረቃል። ማለትም መምህሩ ይመርቁትና እንዲያስተምር ይፈቀድለታል። ከተመረቀ በኋላ 5 10ም 15ም ተማሪዎች ከመምህሩ ተሰጥተውት በአንድ ገጠር ወይም አነስተኛ ቤተክርስቲያን ውስጥ በደብር ወይም ከፍ ያለ ቤተክርስቲያን ውስጥ ወንበር ዘርግቶ ጉባኤ አስፍቶ ማስተማሩን ይቀጥላል። ብር ነቀል ወይም አፍለኛ ከመሆን አልፎ ስመጥር ሲሆን ተማሪውን ያንጋጋዋል። አስተማሪው በመኖሪያ ቤቱ ዙሪያ ለተማሪዎቹ መኖሪያ የሚሆኑ ጎጆዎችን በቅድሚያ አሰርቶ ነው ማስተማሩን የሚጀምረው። ተማሪው እየለመነ ምግቡን ያገኛል። ተማሪ ሁሉ ለለመና ከየተሰማራበት ሲመለስ ሰሞነኛው ወይም ተረኛው ተማሪ ማለት ለአንድ ሳምንት ሰዓት ማንደድ ተራው የሆነው ተማሪ ከማህበር ቤት ወይም ትምህርት ከሚሰጥበት ቤት ይገባና ያጨበጭባል። በዚህ ጊዜ ተማሪዎቹ ከየጎጆአቸው እየወጡ በማህበር ቤት ይሰበሰባሉ። ወዲያው የዘወትሩን ማህበራዊ ጸሎት አድርሰው በትናንትናው ማታ ከመምህሩ የተዘረፉላቸውን ቅኔዎችና እነሱም ለመምህሩ የነገሯቸውን ቅኔያት ሲቀጣጥሉ ይቆያሉ። መምህሩ ሲገቡ የተማሪው ሁሉ ግር ብሎ ይነሳል። መምህሩ በከፍተኛ የእንጨት አልጋ ላይ ተቀምጠው ይግለጥልን ይሉና አቡነ ዘበሰማያትን ያስደግማሉ። ለጥቆ ወይም ቀጥሎ ተቀበል ባለተራ ይላሉ። በዚህ ጊዜ ባለተራው ግስ መቀበል ተራው የሆነው ተማሪ ማለት ነው ይቆምና በትናንቱ ካረፈበት አንስቶ አንድ ባንድ ያጠናውን ግስ በቃሉ ይወጣዋል ወይም ያነባዋል። መምህሩም ተረኛው ተማሪ ካነበበው ሌላ የገደፈውንም ወይም ያላነበበውን ተጨማሪ ግስ ያወርዱለታል። በዚህ አይነት ከነገው ክፍል ግስ ሲደርስ በቃ ይሉና ባለተራው ተቀምጦ ከጓደኞቹ ጋር እየተቀባበለ እየተረዳዳ ያጠናል። ቀጥሎ ሶስት ተማሪዎች ተራ በተራ በመፈራረቅ ሶስት ጊዜ ወደ ላይና ወደ ታች ከመጀመሪያ እስከ መጨረሻ ደግሞ ከመጨረሻ ወደ መጀመሪያ የግዕዙን ቃላት ዝርዝር ከነፍቺው ሲዘልቁት ሌሎቹ ተማሪዎች በህብረት አማርኛውን ይቀበላሉ ወይም ይናገራሉ። በመምህሩ የተዘረፈውን ቅኔ ተማሪ ሁሉ በጓዱ እየሆነ ንባቡን፣ አፈታቱን፣ ትንተናውን ካጠናና ምስጢሩን ከተረዳ በኋላ የመምህሩ ዘረፋ ደረጃ በደረጃ ማለት ከጉባኤ ቃና እስከ መወድስ ይቀጥላል። ዘረፋው ሲፈጸም መምህሩ የሰማነውን በየልቡናችን ያሳድርብን ብለው አቡነ ዘበሰማያትን ደግሞ እናስደግመው እሳቸውም ተማሪዎቹም ወደ የቤታቸው ይሄዳሉ። ይህን በመሰለ ሂደት ግሱ ከሀ እስከ ፐ ድረስ እየተገሰሰ ቅኔውም ከጉባኤ ቃና እስከ ጣናው ሞገድ ድረስ እየተዘረፈ ይጠናል። በየቀኑ ከአምስት ሰዓት እስከ ዘጠኝ ሰዓት ቅኔ ነገራው ይካሄዳል። ቀጥላውም ይቀጥላል። በየሳምንቱ አርብ ማታ የቅኔ ዜማ ይጮሃል። ቅኔውም ለተማሪዎቹ እየታደሉ ቅዳሜ ጠዋት በማህበር ቤት ተማሪ ለተማሪ መሪና ተመሪ ሆነው ይቀኟቸዋል። ጀማሪዎች በትምህርት ቤት ራሳቸው የደረሷቸውን ቅኔዎች እንዲቀኙ መደረጉ በጉባኤ ፊት ቀርቦ ቅኔ መናገርን ለማስለመድና ፍርሃትን ለማስወገድ ነው። ተመራቂ ወይም እንዲቀኝ ከመምህሩ የተፈቀደለት በቤተክርስቲያን ቅኔውን ለማህበሩ እንዲፈታ የሚገደድበት ጊዜ ይመጣል። በዚህ ጊዜ የጋለ ክርክር ይቀጥላል። መምህሩ ችግሩን በመፍታት ያስረዳሉ። እንግዶች ተማሪዎችን ነዋሪዎቹ ተማሪዎች ተቀብለው በየጎጆአቸው አሳርፈው በሽሚያ እግራቸውን አጥበው ምግብ መግበው በራሳቸው መኝታ አስተኝተው ሲያስተናግዷቸው ይሰነብቱና ጓዴ አይጓ እያሉ በማናቸውም ነገር ያላምዷቸዋል። እንግዶቹም ከለመዱ በኋላ የራሳቸውን ጎጆ ይሰራሉ። የጥቅሶቹ ትርጓሜ ማለት ቀደም ብዬ ያልኳቸው ጥቅሶች ቅዱስ ያሬድ ከተለያዩ ድርሰቶቹ ባለቤት ቤት ያላቸውና የሌላቸው ቅኔዎችን አቅርቧል ተብሏልና እነዚያ ቅኔ መሰል ወይም ደግሞ ቅኔዎች ናቸው የተባሉት ጥቅሶች ትርጉማቸው ነው የሚያስማማው። ወብዙሃን ኖሮት መጽኡ ብዙ እረኞች መጡና ወስእኑ ከሲቶታ ለእብን ማፍ አዘቅት ደንጋይቱን ከውሃ ጉድጓድ አፍ ማንሳት ተሳናቸው እስከ ይመጽ ያዕቆብ እስኪመጣ ድረስ ወከማሁም መጽኡ ብዙሃን ነቢያት እንደርሱም ወይም እንደዚሁም ብዙ ነቢያት መጡና ወስእኑ ከሲቶታ ለጥምቀት ጥምቀት ማጥመቅ አልቻሉም እስከ ይመጽ አብይ ኖላዊ ታላቅ ጠባቂ ወይም ክርስቶስ እስኪመጣ ድረስ። ሀገረ ክርስቶስ አዳስ ንድቅ የክርስቶስ ሀገር አዲስ ቤት ዘበውስቴታ የሐድር ጽድቅ ጽድቅ ወይም እንግዳ የሚያድርባት ናት። ጻርቃን ኪያሃ አብደሩ ወርቅ ጻርቃን ወይም ሙነተኞች እርሷን ከወርቅ መረጡ። እንፈልፈለ ብዕል ገነተ ንጉስ አሳቀዩ ከብልጽግና ፏፏቴ የንጉስን ወይም የክርስቶስን ጓሮ አጠጡ። እምነቃ ወንጌል ገራህተ አርወዩ ከወንጌል ምንጭ እርሻቸውን አረኩ። በጽዮ መለኮት ቀሰሙ ዓለመ በመለኮት ጨው ዓለምን አጣፈጡ። ውስተ ቤተ መርአ አውሃዙ ሰላመ በሙሽራ ጫጉላ ቤት ሰላምን አርከፈከፉ። ሐዋርያት እምህዝብ አይተቱ ጸራዌ ርጉመ ሐዋርያት የተረገመ ጠላትን ከህዝብ አስወገዱ። በቅድስና ወበንጽህ ምኩራበ ስጋሁ ነደቀ በቅድስናና በንጽህና አዳራሽ ስጋውን ገነባ። በሰረገላ ሉዓሌ ተመጥቀ በሰረገላ ወደ ላይ መጠቀ ኤልያስ ክቡር እምዓለም ዘርህቀ ከዓለም የራቀ ክቡር ኤልያስ። ተትህተ ያሬድ ዘኢተ ትህተ ያልተዋረደ ያሬድ ተዋረደ ለቅንያቲሁ ደቂቅ እስመ ኢሃነጸ ቤተ ለቅኔዎቹ ልጆች ቤት አልሰራምና። በመዝሙር እቀኒ በዛ አሰርቱ አውታር በአስር አውታር መዝሙር እቀኛለሁ። ለዘራያ ያዕቆብ ሄር እበዮ በከመያር ሄድ መምህር የቸር ዘራያ ያዕቆብ ገናናነቱን እንደ መምህር ያሬድ። ቃየል አበሰ እንበይነ ሉድ በላዕለ እሁሁ ቀኒኦ ቃየል ስለ ሉድ በወንድሙ ላይ ቀንቶ በደለ። ሶምስ ወንተ ሰግረ በደሊላ ምስጢረ ነገሩ ህቦ አሃቢኦ ሶምሶን ስውር የነገሩን ምስጢር ሰውሮ በደሊላ ተጠመደ። ምስለ ጸጉረ ርእሱ ላጸየት ጽንኦ እርሷ ከራሱ ጠጉር ጋር ኃይሉን ላጨች። ብፁዕ እምአንስት ዘጎየ ተንሲኦ ተነስቶ ከሴቶች የሸሸ ምስጉን ነው። ለንጉስነ ዘርአ ያዕቆብ ከመ ይርድኦ ንጉሳችን ዘርአ ያዕቆብን ይረዳው ዘንድ። ድህረ ተሰብረ አጽንኦ ለሰብእናነ ልህኩት ከተሰበረ በኋላ ሰውነታችን ገንቦን አጠናው። ለባህዊ ክርስቶስ በማየ ሐዲስ ጥምቀት ሸክላው ክርስቶስ ሸህለኛው ነው ይቅርታ ሸህለኛው ክርስቶስ በአዲስ ጥምቀት ውሃ